የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
Six years ago, telling about our plans of an Ethiopian culture garden and how we Ethiopians were the discoverers of humankind, the forefront of ancient civilizations.
ከስድስት ዓመታት በፊት እኛ ኢትዮጵያውያን የሰው ልጆች መገኛ፣ የጥንታዊ ስልጣኔ መናኸሪያ፣ የቡና የትውልድ ስፍራ መሆናችንን የሚያንጸባርቅ የባህል መስክ ምስረታ እቅዶቻችንን አቀረብን።
And I was so proud to stand up and represent a country I am honored to embrace as one of my own, just as much as they have embraced me.
እንደራሳችሁ ሰው እንደተቀበላችሁኝ ሁሉ በታላቅ ክብር አገሬ ያድርጌ ተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የ103 ዓመት ታሪክ ባስቆጠረው የሀገሮች ባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች ሀገር ታሪካችን ዞሮ ከመግጠም የሚቆጠር ነው።
በመካከለኛው ምዕራብ ዩናይትድ ስቴትስዋ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሰረተው ለኢትዮጵያ ባህልና የታሪክ ቅርሶች መታሰቢያ የተሰየመ የባህል መስክ ኢትዮጵያውያንና አሜሪካውያን የቡድኑ መስራች አባላት ከፊሉን አወያይተናል። እናስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጳጉሜ 3 2011 ዓ.ም ምረት 3 ቀናት ብቻ ለቀሩት ለኢትዮጵያ አዲስ ዓመት 2012 ከወዲሁ እንኳን በሰላም አደረሳችሁ። ለዋዜማው ዋዜማ ከተሰናዱ ልዩ ልዩ ቅንብሮች ጋር የአዲስ አበባውን የራዲዮ መጽሔት ተባባሪ አዘጋጀን ንጉሴ አክሊሉን ይዤ
ሰላም እንኳን ለ2012 ዓ.ም ምረት አዲስ ዓመት አዲስ ዘመን እንቁጣጣሽ ለርዕሰ አውደ ዓመት ቅዱስ ዮሐንስ ክብረ በዓል ቀን አደረሰን። አዲሱ ዓመት የሰላም የአንድነትና የስምምነት የብሩህ ተስፋና የስኬት ዘመን እንዲሆንልን እመኛለሁ። አሉላ
እንኳን በሰላም አንተንም አደረሰህ። ንጉሴ፣
የራዲዮ መጽሔት ተከታታዮች እንኳን ለ2012 ዓመተ ምህረት በሰላም አደረሳችሁ።
አቀናባሪ ብርሃን ኃይሉ ናት። ሌላው አቀናባሪ ንጉሥ ታምሬም ለራዲዮ መጽሔት ታዳሚዎች የአዲስ ዓመት ሰላምታው ብቅ ብሏል።
ጤና ይስጥልን። ለመላው የኢትዮጵያ ሕዝብ እንኳን ለአዲሱ ዓመት ለ2012 ዓመተ ምሕረት አደረሳችሁ። አዲሱ ዘመን የሰላም የጤና የፍስሐ እንዲሆንላችሁ እመኛለሁ።
እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አድማጮች፣ የሰዓቱን የዓለም ዜና እናስቀድም። አሁን መልካም ምሽት።
ጤና ይስጥልን። እንደምን አምሽታችኋል? ዜናውን የማሰማችሁ ቆንጂት ታዬ ነኝ። የድሬዳዋ አስተዳደር ፖሊስ 146 ኪሎ ግራም የሚመዝን ካናቢስ የሚባል አደንዛዥ እጽ ማስወገዱን አስታውቋል። ዝርዝሩን አዲስ ቸኮል ይዟል።
በፖሊስ ኮሚሽኑ የወንጀል መከላከል ምርመራ ዘርፍ ኃላፊ የሆኑት ምክትል ኮሚሽነር ማወ ተሾመ የአደንዛዥ እጹ በሚቃጠልበት ወቅት ለመገናኛ ብዙሃን እንዳስታወቁት የአስተዳደሩ ፖሊስ ድሬዳዋን ከአደንዛዥ ተጽዕኖ ለማላቀቅ እየሰራ ነው ብለዋል።
የምትመለከቷቸው ከፍተኛ መጠን ያላቸው አደንዛዥ እጾች በከተማችን በተለያዩ ጊዜ በህገወጥ አዘዋዋሪዎችና ይህንን በሚነግዱ ሰዎች በቁጥጥር ስር የዋሉ እጾች ናቸው። ከ140 ኪሎ ግራም በላይ የሚመዝን ነው ይሄ በአጠቃላይ። ይሄ ማለት እንግዲህ አብዛኛውን የከተማችንን ወጣት በዚህ አደገኛ ሱስ አስያዥ ተጽዕኖ ውስጥ ሊያስገቡ የሚችሉ ናቸው። ይህንን ስራ ስንሰራ ከፍተኛ የሆነ ርብርብ አድርገን ነው ይህንን በቁጥጥር ስር መዋል ይቻል ነው። ነገር ግን መታወቅ ያለበት ይህ ከፍተኛ መጠን ያለው አደንዛዥ እጽ በወጣቶቻችን ላይ ሊያስከትል የሚችለው ተጽዕኖ በጣም ከፍተኛ ነው። ስለዚህ በቀጣይም ፖሊስ ይህንን ለመከላከል ሰፊ ስራዎች እየሰራ ነው ያለው።
የአደንዛዥ እጽ ዝውውሩ ድንበር ዘለል ነው ያሉት ምክትል ኮሚሽነሩ ይህንን ለመቅረፍም ከሚመለከታቸው አካላት ጋር በመተባበር እንደሚሰሩ ተናግረዋል።
ከተለያዩ አካባቢዎች ወደ ከተማችን ይገባል፣ ከከተማም ወደ ሌሎች ሀገሮች እንደሚሄድ እናውቃለን። ነገር ግን ይህንን ስራ ስንሰራ በአጋጣሚ መታገኘው አይደለም። ማህበረሰቡ በሰጠው ጥቆማና ከፖሊስ ጋር በነበረው ጠንካራ ግንኙነት የተገኘው ውጤት ነው። አሁንም በየቀኑ በዚህ ስራ ላይ የተለያዩ ኦፕሬሽኖችን እንወጣለን። በቅርቡም በለጋሪ አካባቢ እንደዚህ የተያዙ ሰዎች አሉ። ከአደንዛዥ እጽ ጋር በተለያዩ አካባቢዎችም እንደዚህ አይነት ችግሮች አሉ። ቀጣይ ኦፕሬሽኖችን እየሰራን ስለሆነ አሁን ይሄንን ለመናገር ሊያዳግተን ይችላል። ግን ከተለያዩ የሀገሪቱ አካባቢዎች ወደ ከተማችን እንደሚመጣ እናውቃለን። ይሄንንም ከሌሎች ክልሎች ጋር ተቀናይተን ለመስራት እየተነጋገርን ያለ ነው። በቀጣይ ከምንጩ ችግሩን ለማድረግ እንሰራለን።
ስሙ እንዲገለጽ ያልፈለገ አንድ የፖሊስ አባል በፖሊስ ጣቢያዎች በቁጥጥር ስር ለሚገኙ ተጠርጣሪዎችና በማረሚያ ቤት ለሚገኙ የህግ ታራሚዎች አደንዛዥ ለማስገባት ሲሞክሩ የተያዙ ሰዎች መኖራቸውን ጠቅሶ ይህም ችግሩ ምን ያህል ስር እንደሰደደ የሚያሳይ ነው ብሏል። ፖሊስ ከተማው ከአደንዛዥ ለማጽዳት ከህብረተሰቡ ጋር ሰፊ ስራዎች ለመስራት ማቀዱን ምክትል ኮሚሽነር ማወ ገልጸው በዚህ ረገድ ወላጆች ብሎ መላው የከተማዋ ነዋሪ ለፖሊስ የሚያደርገውን ትብብር አጠናክሮ እንዲቀጥል ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታን ውስጥ በሽብርተኛው ቡድን በታሊባን የሚፈጸሙ ጥቃቶች በመቀጠላቸው የተነሳ ከቡድኑ መሪዎች ጋር ሊያደርጉት የነበረውን የሰላም ንግግር መሰረዛቸው ትክክለኛ ውሳኔ ነው ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናግረዋል። የታሊባን መሪዎች ከፕሬዚደንት ትራምፕ ጋር ለመነጋገር እንዲበቁ ከመደረጉ በፊት በጦርነት የዳሸቀችውን ሀገር ብጥብጥ ለማስቆም የገቡትን ቃል ተግባራዊ ለማድረግ መቻላቸውን ሊያሳዩን ይገባል ብለዋል የውጭ ጉዳይ ሚኒስትሩ። የአፍጋኒስታኑ ታሊባን በበኩሉ ፕሬዚደንት ትራምፕ የሰላም ድርድሩን ለማቋረጥ ያደረጉትን ውሳኔ አውግዟል። ዶሃ ላይ ተደራድረን በደረስነው ስምምነት የአሜሪካ ተወካዮች ደስተኞች ነበሩ ያለው ታሊባን ከሌሎች የአፍጋን ቡድኖች ጋር ደግሞ መስከረም 23 እንደ አውሮፓውያን ንግግር ለመጀመር ተወስኖ ነበር ነው ያለው። ታሊባን በፓሽቶ ቋንቋ ባወጣው መግለጫ ትግላችንን አናቆምም፣ ዩናይትድ ስቴትስም ወደፊት በግዷ ወደ ድርድሩ መምጣቷ አይቀርም ማለቱ ተጠቅሷል። በብዙ ሺዎች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ዛሬ እሁድ በዚያ በሚገኘው የዩናይትድ ስቴትስ ቆንስላ ደጃፍ ተሰባስበዋል። ፕሬዚደንት ዶናልድ ትራምፕ ከተማችንን ነጻ እንዲያወጡልን ለመጠየቅ ነው ያሉት። በመጨረሻም ከባዱ የውቅያኖስ ማዕበል ሀሪኬን ዶሪያን ዛሬ ኒውፋውንድላንድና ላብራዶር ወደሚባለው የኬንያ ክፍለ ግዛት ወይም ወደ አቅራቢያው ፊቱን ያዞርና ከዚያ ሰሜን አትላንቲክ ይገባል ተብሎ እየተጠበቀ ነው። ዶሪያን ዛሬ ጥንካሬው ከውቅያኖስ ማዕበልነት ደረጃ ዝቅ ይላል ተብሎ እንደሚጠበቅ ነው የዩናይትድ ስቴትስ የውቅያኖስ ማዕበል ክትትል ማዕከል ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
እሁድ ጳጉሜ 3 2011 ዓመተ ምህረት 3 ቀናት ብቻ ለቀሩት ለኢትዮጵያ አዲስ ዓመት 2012 በድጋሚ እንኳን አደረሳችሁ። ራዲዮ መጽሔቶች ተመልሰናል። ለዋዜማው ዋዜማ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ። በመጽሔት ወግ መሠረት በሳምንቱ ምርጥ ግጥም ነው አንድ የምንለው። መልካም አዲስ ዓመት።
መስከረም ዘመን ዘመንን ሲሽረው ትውልድም እንደምንጭ ግረት የእድሜን ግብቱን ሲያሾረው ሕይወትም በትንፋስ ጽላት ዑደቷን ስታፋጥነው ትናንትን እንደ ልቃዚት በውስጧ ስታካትተው ነገንም በተስፋ ስሜት አሻግራ ስታስተውለው መስከረም ለዳግም ልደት የውበት ጃኖ ተላብሳ ፍጡርን ስታነቃቃ ከእንቅልፍ ዓለሙ ቀስቅሳ ምድሪቱን ገነት አድርጋ ከጉም ሽፍኗ ገላልጣ ባዳይ አበባ አስጊጣ ሙሽራ ምስላ ስትወጣ እሰይ አበደሽም በላት ጉንጉናችንን አጥልቀን በስሟ እንግጫ ነቅለን የእሷን ስጦታ መልሰን ቀጤማችንን ጎድጉዘን እንቁ ለጣጣሽ እያል መስከረም የተሟጠጠ ሙት ተስፋ ዳግም ባንቺ ላይን ሲያገግም ኑሮም ምትንፋስ ስትዘራ መጪ ዘመኗን ስታድልም ከዋክብትንም እንደንቁ ከነጣጥቋቸው ሰማዩ ሜዳ ሸለቆች ከሩቁ ስጋጃ ለብሰው ሲታዩ ጊዜም ጉዘቷን ልታድሰው ሀሌታው ብላ ልትጀምር አዲስ ፍኖቷ ሊበሰር መስከረም የዘመን በኩር ማለዳ የዶፍ በረዶ ማክሰኒያ የበደይ ንጋት ማብሰሪያ የደመናም ባማቀቢያ መስከረም። ገጣሚ መስፍን አሸብር ጠብታ ፍቅር ከተሰኘ የግጥም መጽሐፉ የተወሰደ ነው። መስፍን አሸብር ገጣሚና ጋዜጠኛ የነበረ በ1990 ዓ.ም ከዚህ ዓለም በሞት የተለየ ታዋቂ ገጣሚ ነው።
ግጥሙን ያነበቡልን የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን ትምህርት ቤት መምህሩ ዶክተር ተሻገር ሽፈራው ናቸው። ዶክተር ተሻገርን አመሰግናለሁ። የአዲሱም ዓመት መጀመሪያ የሆነችውን ግጥም ነው ያስቀደምነው። የመክፈቻውን ስልት እናስከትል።
ታዲያ ታደሰ መክቴ ነበር የአዲሱን አመት ስሜት በሚያጋባ ስልቱ የተጫወተልን። ታደሰ መክቴን እናመሰግናለን።
And I was so proud to stand up and represent a country I am honored to embrace as one of my own, just as much as they have embraced me.
እንደራሳችሁ ሰው እንደተቀበላችሁኝ ሁሉ በታላቅ ክብር አገሬ ያድርጌ ተቀበልኳትን አገር ወክዬ ስቀርብም ታላቅ ኩራት ነው የተሰማኝ። እናም የ103 ዓመት ታሪክ ባስቆጠረው የሀገሮች ባህል መናኸሪያ በበኩላችን ለአህጉራ አፍሪካ የመጀመሪያ የሚሆነውን የኢትዮጵያን የባህል መስክ ለመሰየም ስንበቃ ከዚያ የሰው ልጆች ምንጭ የሆነች አገር ታሪካችን ዞሮ ከመግጠም የሚቆጠር ነው።
በመካከለኛው ምዕራብ ዩናይት ስቴትስዋ የኦሃዮ ክፍለ ግዛት ዋና ከተማ ክሊቭላንድ በቅርቡ የተመሠረተውን የባህልና የታሪክ ቅርሶች መታሰቢያ የተሰየመ ስፍራ አስመልክቶ ከስድስቱ ኢትዮጵያውያንና አሜሪካውያን የቡድኑ መስራች አባላት ከፊሉ ጋር ተወያይተናል።
ቀደም ሲል በመግቢያችን የሰማችኋቸው ስካቲን ባችር ከስድስቱ መስራች አባላት አንዱ ናቸው። እዚያው ክሊቭላንድ የሚገኝ የሁለተኛ ደረጃ ትምህርት ቤት የበላይ ጠባቂም ናቸው። ለመሆኑ ይህ ጥረት እንዴት ተጀመረ? እንደምንስ ተሳካ ለሚለው ሲመልሱ
So it started when I actually presented the project to the Culture Garden Federation when we all went there and we said we deserve a spot in the Culture Gardens. And at the time I was representing the Ethiopian community.
የተለያዩ ባህሎች መናኸሪያ የሆኑትን መስኮች ወደሚያስተዳድረው ፌዴሬሽን ሄደን ፕሮጀክታችንን ባቀረብኩበት ጊዜ ከነበረው ሁኔታ ይጀምራል። በጊዜው እኔ ኢትዮጵያውያን ማህበረሰብን በመወከል ነበር የተገኘሁት። የኢትዮጵያውያን ማህበረሰብ እንደራሱ ሰው አድርጎ ስለተቀበለኝ ኢትዮጵያውያንን ተወክዬ መቅረቤም ጥሩ ስሜት ነው ያሳደረብኝ። እኔ አይነተኛ የሚሰኝ የባህል ውርስ የለኝም። የጀርመን፣ ኦስትሪያ እና ቼክ ተወላጅ ነኝ። ስለዚህ የልጆቼን የባህል ማንነት ወርሼ በማህበረሰቡም አባል መሆን ቻልኩኝ።
ለመሆኑ ለዚህ ሁሉ ጥረት አነቃቂያችሁ ምን ነበር? እንባችር ይመልሳሉ።
Sure, so I've driven by Martin Luther King Drive and all the culture gardens for years and they're beautiful gardens. Loved visiting and seeing all the representations of each culture. After I adopted my kids, I thought it was important that their culture be represented too. At this point, the Ethiopian community was getting together about...
ለአመታት የተለያዩ ባህሎች መናኸሪያ የሆኑት መስኮች ከሚገኙበት ማርቲን ሉተር ኪንግ ጎዳና ሳልፍ የማየው ውብ የልዩ ልዩ ባህላዊ እሴቶች መታሰቢያ በእጅጉ ያስደስተኛል። ያን ስፍራ ደጋግሜ ማዘውተርም ወዳለሁ። ልጆቼ ከመጡ በኋላ ግን እንደ ሌሎች ሁሉ የነርሱም ባህል መወከሉ በየአመቱ በሚካሄደው ልዩ ስነ ስርዓት መከበር መወደሱ በጣም አስፈላጊ ሆኖ ታየኝ። እናም ከዚህ ቀደም ወዳነጋገርኳቸው ዶክተር ሮብሰን እና አቶ አክሊሉን ወደ መሳሰሉ ሰዎች ሄድኩ። አንድ ላይ ሆነን በርግጥ ይህንን የኢትዮጵያውያንን ባህል እንዲወከል የታለመውን ውጥን እውን ማድረግ እንችላለን በሚል ተነጋገርን።
የልጆቻቸው ማንነት ዋናው ምክንያት መሆኑን የተናገሩት ኤምባቸር የርሳቸውን ለመሰሉ ሌሎች ልጆችም ጭምር የባህል ቦታው ከዚያ መኖር ወይም መፈጠር ያለውን ተጨባጭ ፋይዳም ያስረዳሉ።
My children will come to a point in their life where they really want to know their story. When we tell them their story as much as they can understand at the ages of 8 and 12, but when they get to 18, 19, 20, they're going to want to know what's the story of my birth, what's the story of my birth country. And I don't want that to be shaped by media reports of famine and poverty because when I visit Ethiopia...
ልጆቼ ታሪካቸውን ማወቅ ከሚሹበት ቦታ ይደርሳሉ። አሁን የስምንት እና የአስራ ሁለት ዓመት ታዳጊዎች ናቸው። ነገር ግን 18 19 እና 20 ሲደርሱ የተወለድኩ ታሪኬ ምንድነው ይመጣል። ስለ ሀገራቸው የሚያውቁትን ሁሉ በረሃብና በድህነት ብቻ ሊመስሏቸው ከሚቀናቸው የመገናኛ ብዙሃን ዘገባዎች እንዲያገኙ አመለካከታቸው እንዲቀረጽ አልፈልግም። ምክንያቱም ሀገራቸው ኢትዮጵያ ውብ ናት። እርግጥ ነው ድህነት አለ። ሊነገር የሚገባው ድንቅና ታላቅ ታሪክ አላቸው።
So I wanted my children, when they start to develop their own identity, to have this monument, this culture garden, as an emblem of the place that they were born, so they can go to this monument and say, look, I come from a magical place with a very rich history.
አሁን የዚህ የመታሰቢያ ሐውልት ባለቤት መሆን የትውልድ አገራቸው ልዩ ማስታወሻ ምልክት በመሆኑ ወደዚያ ታላቅ የመታሰቢያ ሐውልት በመሄድ ተመልከት ዳጎስ ያለ የታሪክ ቅርስ ካለው ሀገር ነው የመጣሁት አለ። በትውልድ ሀገሬ በማንነቴ ኮራለሁ። እኔ አሜሪካዊ ብቻ አይደለሁም፣ ኢትዮጵያዊ አሜሪካዊ ነኝ ማለት ይቻላቸዋል። እናም ያ በራሱ ልዩ ትርጉም አለው።
የኢትዮጵያውያን ነዋሪዎች አቁጥር በጣም አናሳ መሆኑን የሚነገርላት የክሊቭላንድ ከተማ እንደምን ይህን መሰሉን ግዙፍ ሥራ እውን ማድረግ ተቻላት የሚለው ጥያቄ ብዙዎችን አነጋግሯል፣ ብዙም አስደምሟል። ለክሊቭላንድ ነዋሪ ኢትዮጵያውያን በተለይም ይህን ለማሳካት ለአመታት ያለመታከት ለሰሩት ኢትዮጵያውያንና ሚስተር ኤምባቸርን ለመሳሰሉ አጋሮቻቸው ግን ላቅ ያለ አድናቆትም አትርፎላቸዋል። የዚህ የሌሎችን ባህል የማወደስ ልማድ መኖር ከመቶ ዓመታት በላይ ያስቆጠረው የልዩ ልዩ አገሮች ባህል መስክ በክሊቭላንድ መኖሩ የመጀመሪያው መልካም ዕድል መሆኑን አውስተዋል ኤምባቸር። ላመኑበት በቁርጠኝነት መሰለፍ ይቻሉ ጥቂት ነገር ግን ብርቶች መኖራቸውንም በመክንያትነት ያስረዳሉ። ከበርካታ አስርታት በፊት ገና በአፍላ አድሚያቸው በሰላም ጓድነት ወደ ኢትዮጵያ ያቀኑና በዚያች ሀገር ፍቅር የተነደፉ ወደ ሀገራቸውም ከተመለሱ በኋላ በክሊቭላንድና በአካባቢዋ ነዋሪ የሆኑ አሜሪካውያን ከአጋሮቻቸው ውስጥ መሆናቸውንም እምባቸር ጠቁመዋል። ገና የጥቂት ሳምንታት እድሜ ያስቆጠረው የባህል መስክ ታዲያ ያሳደረውን አዎንታዊ አንድምታም የገዛ ገጠመኛቸውን ዋቢ አድርገው ነው ያጫወቱኝ። እስከ 8 ዓመት እድሜው ድረስ ኢትዮጵያ ውስጥ ያደገና በጉዲፈቻ ሞዲህ ወደ ዩናይትድ ስቴትስ ከመጣ በኋላ ከኢትዮጵያውያን ጋር አብሮ የመኖር እድል ያላገኘ አንድ ዛሬ በጎልማሳ እድሜ ክልል ውስጥ የሚገኝ ኢትዮጵያዊ አሜሪካዊና አሜሪካዊት ሚስቱን ገጠመኛ ነሱልኝ። ስለ ኢትዮጵያ ይበልጥ ለማወቅና ብሎም የማያውቃት ሀገሩን ለመጎብኘት ውሳኔ እንዲደርስ ጭምር ምክንያት እንደሆነ አጫውተውኛል። አድማጮች፣ ከስድስቱ የአስተባባሪ ቡድን መስራች አባላት አንዱ ከሆኑት ከአቶ አክሊሉ ደምሴ ጋር ባለፈው ሐሙስ ጀመር ባደረግነው የቀደመ ምልልሳችንም ሆነ ከሚስተር ኢምባቸር ጋር በነበረን ቆይታ በዚህ ውጥን ጠንሳሽነታቸው ስማቸው ተደጋግሞ ከተነሳው ዶክተር ካርል ሮብሰን ጋር ያደረግነውን ቃለ ምልልስ በሌላ ፕሮግራም እናቀርባለን። አሁን ከአቶ አክሊሉ ደምሴ ጋር ጀመር ወዳደረግነውና በቀጠሮ ወዳሳደርነው ወግ እናምራ።
አቶ አክሊሉ፣ ይሄ መታሰቢያ የቆመለት የባህል መስክ፣ የባህል ቤት ወይም የባህል መናኸሪያ ልንለው እንችላለን፣ የተለያዩ ገጾች ያሉት ቀደም ብሎ እርስዎ የገለጹት ሐውልት የተለያዩ ባህሎችን የኢትዮጵያን ስልጣኔ የሚወክል በታዋቂ የኪነ ጥበብ ሰዎች የተሰራ ነው። ረጅም ጊዜ የፈጀ ነው እንደገለጹት። ከእርስዎ ጋራ ስድስት የቡድኑ መስራች አባላቶች ውስጥ ሶስቱ አሜሪካውያን፣ ሶስቱ ኢትዮጵያውያን መሆናችሁን ተረድቻለሁ። አንደኛው እንደነገሩኝ ባለሙያ ፍለጋ ኢትዮጵያ ድረስ ሄድ ሁሉ የተገደዱበት ሁኔታ እንደነበር፣ ታዋቂውን ኪነ ጥበብ ሰው ዘሪሁን የትም ጌታን በስፍራው አግኝቻቸዋለሁ። ልዩ ቅርጻ ቅርጽ የሚሰሩ ባለሙያ፣ የሁለቱ ባለሙያዎች ጥምር ስራ መሆኑን ነው የተመለከትኩት። እስኪ በዚህ ሰዓት ያን ሐውልት ለመመልከት እድል ለሌላቸው ምንድን ነው የተወከለው? የጥበብ ስራዎቹ ምን ይመስላሉ? ባጭሩ ያስረዱን እስኪ።
አዎ፣ እንግዲህ ሁለቱ መጀመሪያ 1987 ዓመተ ምህረት ዶክተር ሮብሰን ወደ ኢትዮጵያ ሄደው አርቲስቶች ለመፈለግ ወደ ኪነ ጥበብ ትምህርት ቤት ሄደው ሲጠይቁ አርቲስት ዘሪሁን የትምጌታ ጠቅሟቸው እሳቸውን ሲያናግሩ ያላቸውን አርት ወርክ ሲያሳዩቸው አብረው ሆነው ከዛ ውስጥ ስዕሎች መረጡ። አንደኛ ጥሩ የኢትዮጵያን ታሪክ 5000 በላይ የነበረውን የሚያሳይ ምንድን ነው ተብሎ ሲደረስበት የተወሰኑ አርት ወርኮች ተመረጡ። አሁን ያለን ለምሳሌ በፊት ለፊት 5 ፓናል ያለው አንደኛ ዩኔስኮም ያው ኢትዮጵያ ዘ ኦሪጂን ብለው ነው አሁን የሚሉት የሰው ልጆች ምንጭ ስለሆነች ኢትዮጵያ በምን ትወከላለች ቢባል በሉሲ አለን። ሉሲንም የመረጥንበት አንደኛ ሉሲን ዲስከቨር ያደረጓት ሪሰርቸሮች ከክሊቭላንድ አካባቢ ሄዱ ናቸው። እነ ፕሮፌሰር ጆንሰን፣ እነ ፕሮፌሰር ብሩስ ላትመር፣ እንደዚሁም ደግሞ ሉሲ ማን እንደሆነች ብላ አብራ የሄደች አንድ ሌላ ሪሰርቸር ፓት ሆልደርማን የምትባል እዚሁ ከክሊቭላንድ አካባቢ ስለነበሩ ያ ጥሩ ግንኙነት ፈጠረልን እና አንደኛውን ፓናል ኢትዮጵያ የሰው ምንጭ በመሆኗ ሉሲን ያሳያል። ሁለተኛው በጣም ስልጣኔያቸው ከአክሱም በፊት የነበሩ ተረሶ የኢትዮጵያ ማይኖሪቲ ኮንሶ የሚባሉት እነሱን አደረግ። ከዛ ቀጥለን ደግሞ አክሱም ላሊበላን የሚያሳይ ሶስተኛው ፓናል አለ። አራተኛው ስለ መንግስት ከሰለሞኒክ ዳይናስቲ የአጼ ኃይለሥላሴ 250ኛው መሪ ስለነበሩ ኢትዮጵያን ኮንቲኒዩስ የሆነ ታሪክ ያለው መሆኑን የሚያሳይ ነው። የመጨረሻው ከፊት ያለው ፓናል ደግሞ የኢትዮጵያን ጥበብ የሚያሳይ አይንና ደግሞ ዓለምን ከፍ አድርጎ የሚያሳይ ሁለት አይኖች ያሉት ዓለምን የሚመለከት እና የት ነበርን ወዴትስ ነው የምንሄደው የሚል ነው። በጀርባው ያለው ደግሞ የሚያሳየው ኢትዮጵያ ለዓለም ይህንን ጥበብ ይዘን የዓለም ኤንቫይሮንመንታል ኮንዲሽን ኢትዮጵያ ሌሎችን አፒል እያደረገች የሚያሳይ አለ። ከዛ በላይ በደንብ እኛ ደስ ብሎን ያደረግነው ምንድን ነው፣ በአሁኑ ጊዜ አንድ ኢትዮጵያ ነን፣ ነገር ግን ብዙ ብሔሮች አሉ። ይህንን ነገር ሁሉንም ኢትዮጵያዊ ሪፕሬዘንት እንዲያደርግ ምን ማድረግ አለብን ብለን ሁሉንም ጎሳዎች በነሐሱ ላይ የተቀረጸው መጀመሪያ ራሳችን ሪሰርች ስናደርግ ወደ 84 ብሔሮች ነበር ያገኘነው። አይ ይሄን ነገር በራሳችን ከመሆን ከመንግስት ኦፊሻል የሆነ ይደረሰን ብለን ስንጠይቅ 86 ሆነ። የሁሉንም ስም ዝርዝር አድርገን ይሄን ሞዛይኩንም ለነሱም ዴዲኬት በማድረግ በሙሉ የኢትዮጵያ ኤትኒክ ግሩፕስ እዛ ላይ ተዘርዝረዋል። እንደዚህ አይነት ነገር በዓለምም በኢትዮጵያም የለም። ይሄም የመጀመሪያ ሊያሰኝ ይችላል። አንድ አገር ብዙ ብሔር ያለው ተባብሮ በሰላም የሚኖርበት ሀገር መሆኑን እዛ ላይ ደግሞ እናስረዳለን። እያንዳንዱ ፓናል ትንንሽ ጽሑፎች አሉ እንደዚሁ በነሐስ ላይ ተደርገው ያሉባቸው።
ግሩም ነው። አቶ አክሊሉ ዛሬ ካለው ፈተና በኢትዮጵያ ከሚታዩ አንዳንድ ውስብስብ ችግሮች ተሻግራችሁ ማየት መቻላችሁን ነው የገለጹት። ዘለቄታ ያለው ቋሚ ነገር ነው እና የሰራችሁት። እስኪ ያ ሐውልት በተገለጠበትና ለመጀመሪያ ጊዜ በታየበት ባለፈው ነሐሴ
18 በተካሄደው በዚህ ስነ ስርዓት
ላይ እርሶ ባቀረቡት ንግግር ዘመን የጠገበ ታሪክና የባህል ስብጥርን ለማሰብ ይላሉ መታሰቢያነቱን ሲገልጡ፣ አሜሪካ እጆቿን ዘርግታ ስደተኛ ተቀባይነቷን ያሳየም ይላሉ። በእንግሊዝኛ ያቀረቡትን በግርድፉ ወደ አማርኛ እየመለስኩ ነው። ለዓለም ሕዝብ ያላትንም ተስፋ ይገልጻሉ። እነኚህ ሁሉ እንዲያሳይ ያደርጋችሁ የሰራችሁት በሬዲዮ ብቻ ዝግጅቱን ለሚከታተሉ አድማጮቻችን ሐውልቱ በፈርጥ ቅርጽ ተገጣጥሞ የተሰራ ነው። የታዋቂውን ሳሊ ዘሪሁን የትምጌታን ስዕል ሌላ ባለሙያ፣ ግማሽ ኢትዮጵያዊ ግማሽ ጣሊያናዊ የሆኑ እኚህ ሰው የሰሩትን ቅርጽ ነው። እስኪ እንደው ከውክልናው ባሻገር ምስሉ ምን እንደሆነ እንዴት እንደተሰራም በመጠኑ ያጋሩን።
አዎ በጣም ጥሩ ነው። ሞዛይኩን የሰራው አርቲስት ደግሞ ስሙ ኤርነስቶ ስፒኔሊ ይባላል። አባቱ የቁልቢ ገብርኤልን ቤተክርስቲያን አይኮንስ የሰሩ ናቸው እና እዚህ መጥቶ የእኛን ቤተክርስቲያን አይኮንስ ሲሰራ ሳይልነቱን አውቀን አማከር ነው።
አድማጮች ከአቶ አክሊሉ ጋር ያደረግነው ቃለ ምልልስ ሰፋ ያለ ነበር። በጊዜ ገዳቢነት ታዲያ በሌላ ፕሮግራም ቀሪውን መልሰን እናመጣለን። በዚህ ሐውልት ላይ አሻራውን ከተው እውቁ ሳሊ ዘሪሁን የትምጌታ ጋርም የሚመረንን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቼን በሙሉ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
ካለን በሕይወት ሱ ማነሳሽ ውድ አገር ናት። ሚነዋ ይባልም በክብረ ኮራታችን በነጻን መስሎ በኢትዮጵያዊነታችን ጓደኛ ጓደኛ ትዝታው አይለቀን ሜዳው ሸንተረሩ ሁሌ የሚናፍቀን ናፍቆቱ ያደግንበት መንደር መንደር መቼ ይረሳና እንዴት ተቀን ብንባዝን ማን እንዳንቻለና ክፏይንካሽ ይደና ክፋይን ካሽ ይደና የምሽት የንጋት ነፋሽ አየር ከልብ የሚወደድ የሚፈጥር በአዋፏ ዝማሬ ታጅቦ ለሊቱ ነጋ ይነጋ ታጅቦ
ድምፃዊው ጌታቸው ጋዲሳ ነው ኢትዮጵያ እያለ ያቀነቀነልን። ጌታቸው ጋዲሳን እናመሰግናለን።
አበባ እልል የልግባ አበባ መስከረም ከሰባም አበባ እልል የልግባም አበባ መስከረም ከጠባ እሰይ 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 የጥርቱ የጠዋቱ ኢዮን ዮሐንስ ትዝ ብሎኝ ነው የዛሬ 50-60-70 ዓመት ይህን ዜማ በኢትዮጵያ ሬዲዮ ሲያንጎራጉር ከሀገር ፍቅር ማህበር አሉላ።
መልካም ነው ንጉሴ። መስከረም ሊጠባ የቀሩት ጥቂት ቀናት ናቸው። ስሜቱ ቢጋባብህ አግባብ ይመስለኛል። በድጋሚ እንኳን አደረሰህ ንጉሴ ለአዲሱ ዓመት 2012።
እንኳን አብሮ አደረሰን አሉላ።
ለአድማጮችህም ቀደም ብለህ በመግቢያው እንኳን አደረሳችሁ ብለሃል። እንግዲህ ወደ ዛሬው መሰናዶህ ልትዘልቅ ትችላለህ ንጉሴ።
አመሰግናለሁ አሉላ።
ዛሬ ጳጉሜ 3 ቀን ነው። ከሶስት ቀን በኋላ ደግሞ አዲስ ዓመት፣ አዲስ ዘመን፣ እንቁጣጣሽ፣ ዘመን መለወጫ፣ ርዕሰ አውደ ዓመት ቅዱስ ዮሐንስ እንኳን አብሮ አደረሰን። የዛሬ እንግዳዬ ሰው በዜና ውሃ በደመና ይለናል። አዲስ ዓመት ላይ እንደ መሆናችን ዛሬ እንደ ባህር ጥልቅ በሆነው ቁጥር ባለው ዘመን ላይ እንጨዋወት። እንግዳዬ ጋዜጠኛም የባህረ ሐሳብ መምህርም ነው። ይችን ያዙለት፣ ሰው በዜና ዝናም ውሃ በደመና። ወደ ጎና
እንዳልከው መቼም ያው ሰው በዜና ውሃ በደመና ይባላልና ዜናዊ ነኝ፣ ጋዜጠኛ ነኝ። ግን አሁን በዚህ አሁን የቀረብኩበት መድረክ ካንተ ጋር የምናደርገው ቆይታ ግን በባህረ ሐሳብ መምህርነቴ ነው። የባህረ ሐሳብ መምህር ነኝ። ሄኖክ ያሬድ ፈንታ እባላለሁ።
መልካም መምህር ሄኖክ፣ ለመሆኑ ባህረ ሐሳብ ምንድን ነው?
እንግዲህ ባህረ ሐሳብ እንደምታውቀው የኢትዮጵያን የዘመን አቆጣጠር፣ የኢትዮጵያን የስነ ፈለክ ጥናት በሰፊ በጥልቀት የሚመለከት ነው። ባህረ ሐሳብ ራሱ ስሙ እንደ ባህር ጥልቅ የሆነ የዘመናትን የአቅማራትን ጉዳዮችን የያዘ ነው። እንግዲህ መቼም በኦሪት እንደተነገረው ቀንና ሌሊትን ይለዩ ዘንድ ብርሃናትን ፈጠረ ይላል። በቀን ላይ ትልቁ ብርሃን ፀሐይ እንዲሰለጥን፣ ትንሹ ብርሃን ጨረቃና ከዋክብትንም አደረገ ይላል። ይሄ ደግሞ ለምልክቶች፣ ለዘመኖች፣ ለዓመታት፣ ለዕለታት ይላል። ምልክቶች ሲል በዓሎች ነው። ዘመኖች ሲል አራቱን ወቅቶች ናቸው፤ ክረምት፣ በጋ፣ መጸው፣ ጸደይ፣ እነዚህ። ስለዚህ እነዚህን ሁሉ ሀሳቦች የያዘ ነው ባህረ ሐሳብ። አንድም ቁጥር ያለው ዘመን ማለት ነው። ሐሰበ ቁጥር ይላል፣ ሐሳብ ቁጥር ይላል፣ ባህር ደግሞ በዘመን ይመሰላል። እንግዲህ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋገረ ሲባል መሻገር ምንን ያመለክታል? ባህርን ያመለክታል። ልክ በባህር መስሎ አመጣው። ይሄ ያለ ሙሴ ቀይ ባህርን እንደተሻገረ ዘመንንም እንሻገራለን። ስለዚህ የባህረ ሐሳብ መምህር የሚለው ያስኬዳል።
የኢትዮጵያ ዘመን አቆጣጠር በአራቱ ወንጌላውያን የተሰየመ ነው። እነዚህም የየራሳቸው መገለጫ አላቸው። ዘዜነው ማቴዎስ ወማር ቆስ ሉቃ ዮሐንስ። ታዲያስ መምህር ሄኖክ፣
በኢትዮጵያ ቤተ ክርስቲያን ኦርቶዶክስ ተዋህዶ ቤተ ክርስቲያን ባህረ ሐሳብ መሰረት እያንዳንዱ ዓመት የአራቱ ዓመት በወንጌላውያኑ ስም ተሰይሟል። እንደ ቀኖናው የመጀመሪያው ማቴዎስ ነው አንደኛ አመት፣ ሁለተኛው ማርቆስ ነው፣ ሶስተኛው ሉቃስ ነው፣ አራተኛው ዮሐንስ ነው። ስለዚህ በአውደ ጳጉሜን አውደ ወንጌላውያን መጣ እና ዘንድሮ ዘመነ ዮሐንስን ተቀብለናል። ዘመነ ዮሐንስን ስንቀበል መስከረም አንድ ደግሞ ተለይታ፣ መስከረም አንድ ብቻ አይደለችም፣ መስከረም አንድ ርዕሰ አውደ ዓመት ነች፣ የዓመት ዙር መነሻ ነች። ይሄ በሁሉም ዘንድ ይታወቃል። በኢትዮጵያ ቤተ ክርስቲያን ደግሞ በተለይታ ደግሞ ዕለቷ ቅዱስ ዮሐንስ ትባላለች፣ ዕለተ ዮሐንስ ትባላለች። ቅዱስ ዮሐንስ ይሄኛው ቅዱስ ዮሐንስ ከወንጌላዊ ቅዱስ ዮሐንስ ደግሞ ይለያል። ይሄኛው ቅዱስ ዮሐንስ መጥምቁ ዮሐንስ ነው፣ አጥማቂው ዮሐንስ ነው። ከአሮጌው ከብሉይ ኪዳን ዘመን ወደ ሐዲስ ኪዳን ዘመን መሸጋገሪያ ላይ የመጣ ጌታችንን ያጠመቀ እሱን ነው የሚያመለክተው። ያ ማለት የተምሳሌታዊ ትእምርታዊ ነው። እንግዲህ የመጥምቁ ዮሐንስ እንግዲህ ያኔ በታሪክ እንደምናውቀው ምትረተ ርእሱ አንገቱ የተቆረጠበትን ታሪክ እናስታውሳለን በነ ሄሮዲያዳ አማካይነት። ስለዚህ ያቺ ቀን መስከረም ሁለት ነች፣ መስከረም አንድ አይደለችም። በተምሳሌታዊ ፍቺ ወደ መስከረም አንድ የተሳበው የዘመን ምልክት እንዲሆን ነው። ከአሮጌ ዘመን ወደ አዲስ ዘመን መሸጋገሪያ እንዴ፣ የቅዱስ ዮሐንስ የሚለው ጥሪ ራሱ እየተደጋገመ የሚሰማው አዲስ ዓመት መባቻነትን ለማመልከት ነው። የሱ መታሰብ
ለጊዜው አመሰግናለሁ መምህር ሄኖክ። የፕሮግራም ጊዜ ካገኘን አዲስ ዓመትን በተመለከተ እንግዲህ ሰሞኑን እንጨዋወታለን ማለት ነው። ለዛሬ በዚሁ ይብቃኝ። በድጋሚ መልካም አዲስ ዘመን እንዲሆንልን ለአድማጮቻችን ሁሉ እመኛለሁ። ደህና አምሹ።
ንጉሴ አክሊሉን አመሰግናለሁ። ንጉሴ፣ በዓመቱ የመጀመሪያ ራዲዮ መጽሔት አዲስ ዝግጅት መልሰን እናገኝሃለን። መልካም አዲስ ዓመት በድጋሚ እግዜር ይስጥልን። ወደ ተከታዩ ቅንብራችን ስናልፍ ከሰሞኑ ከሰሞኑ አዲስ የመጽሔት ገጽ ነው። ሰሞንኛ ጥበባዊና የማኅበረሰብ ክንውኖችን መልከት የምናደርግበት ቀደም ብዬ በመግቢያዬ ጠቆም አድርጌም አይደል፣ በዛሬው ዕለት እዚህ ከዋሽንግተን ዲሲ ወጣ ብለው በሚገኙት የቨርጂኒያዎቹ የስፕሪንግፊልድ እና የአርሊንግተን ከተሞች የተካሄዱ ስነ ስርዓቶች ናቸው። አቶ ቢንያም በለጠ የመቅዶኒያ የአረጋውያን እና የአእምሮ ህሙማን መርጃ ማህበር ስራ አስፈጻሚ ዲሬክተር፣ በቅድሚያ ለጊዜው አመሰግናለሁ።
አሉላ፣ እኔም በጣም አመሰግናለሁ።
አቶ ቢንያም ያገኘሁት እዚህ ዋሽንግተን ዲሲ ብቅ ባሉበት ነው። ድርጅቶን የሚደግፉ ኢትዮጵያውያን፣ ለስራው ትልቅ ግምት የሚሰጡ ኢትዮጵያውያን በዛሬው ዕለት የድጋፍ የአክብሮት ስነ ስርዓት አዘጋጅተዋል። የምሰሩትን ስራ ለመደገፍ ወዲሁም እርሶና መሰሎቹ ከእርሶ ጋር ተባብረው የሚሰሩትን ኢትዮጵያውያን፣ በእርግጥ ለአረጋውያንና ለአእምሮ ህሙማን የምታደርጉትን ስራ በማክበር የተሰናዳ ዝግጅት ነው ለዚህ መነሻ የሆነንና እሶ እስከሚያውቁት ድረስ እንዴት ተጠነሰሰ ይሄ ድርጅታችሁን ለመደገፍ ስራችሁን ለማክበር የተወጠነ ፕሮግራም? እስኪ ባጭሩ በቅድሚያ ስለ እሱ ይንገሩን።
እርሶ አልከኝ ያልዛ
የአክብሮቱን ነው። ወጣት ነዎት፣ አንተ ቢባሉ የሚገባዎት እንደሆነ አውቃለሁ። በእድሜዎ ሳይሆን ለአክብሮቱና ደንቡም ስርዓት ለመከተል ያህል ነው።
ስራ ብሰራ ጽሩ ነበር። ኤንዌይ ግን ያው መቄዶኒያ ዛሬ ሁለት እንደገለጽከው አንተ በቨርጂኒያ ኢትዮጵያን ኮሚኒቲ ከ3 PM ጀምሮ የገቢ ማሰባሰቢያ ይኖራል እና የዚህ የገቢ ማሰባሰቢያ አላማው መቄዶኒያ በአሁኑ ሰዓት ከ2000 ሰዎች በላይ የሚረዳ ድርጅት ነው። በአዲስ አበባ እና ከኦሮሚያ፣ ከአማራ፣ ከሁሉም ክልሎች ላይ ነው ሰዎች የሚነሱት። በተለይ ከአዲስ አበባ እነዚህ ሰዎች በሙሉ አሰባስበን በአዲስ አበባ እየረዳን ያለ ነው ከ2000 ሰዎች በላይ እና ከጊዜ ወደ ጊዜ የሰዎች ቁጥር እየጨመረ እየመጣ አሁን 2000 ደርሷልና ሞር ሰዎች ለማድረስ ከ2000 ወደ 10000 ለማድረስ የጀመርነው ማክል አለ እንዛ የእንዛ 3500 ካሬ ሜትር ላይ የሚያርፍና ጂክላስ 11 ሁለት ቤዝመንት ያለው ነው። ወደ 1.2 ቢሊዮን ብር የሚፈጅ ነው። እንግዲህ ይሄንን ለማገዝ ነው የገቢ ማሰባሰብ የተደረገውና በዛውም ድርጅቱን ለማስተዋወቅ ሰዎችም ከአሜሪካ ወደ ኢትዮጵያ ሲሄዱ እንዲጎበኙ አንዳንድ ያደረገው ዳይፐር ግላቦች እንደዚህ እንደዚህ የሚያስፈልጉ አሉ። ብዙ ያልጋ ቁራኛ ሰዎች ስለሆኑ መመቀብ ነው አብዛኛው ያሉትና ወደ ኢትዮጵያ ሲሄዱ ሰዎች ይሄንን ይዘው እንዲመጡ ለማድረግና ሌላም የሙያም ወቁ ፈቃድም ሐኪሞች ነርሶች ሰው ለመርዳት ሰው መሆን በቂ ነው ነው የምንለው እኛ ማንም ሰው መርዳት ይችላል እና ሰው የሆነ ሁሉ በዚህ ስራ ላይ እንዲሳተፍ ለማድረግ ነው አላማው። እንግዲህ
መልካም። ይህን ምናልባትም በመደበኛ መልኩ የሚንቀሳቀሱ ድርጅቶች የሕክምና ተቋማት ሊረዷቸው ከሚችሉ ውጪ የሆኑ ከዚህ ቀደም በተደጋጋሚ በተለያዩ ስነ ስርዓቶች ለእርሶም ስራ እውቅና በተሰጠባቸው መድረኮች እንደተመለከት ነው እኒህ አረጋውያን ቀደም ብለው እርሶ እንደገለጹት ያልጋ ቁራኛ የሆኑ ረጂ የሌላቸው የአእምሮ ህመም ያላቸው ብዙዎች አቅመ ደካሞችን ነው የረዳቸው ያላችሁት እና ይህን አይነት ስራ በሚሰሩበት የብዙዎች ልብ የተነካ ይመስለኛል። አሁን ይህን የድጋፍ ማሰባሰብ ፕሮግራም እየተሰናዳ ባለበት ምን ታዝበዋል? ኢትዮጵያውያን ለመርዳት ያላቸውም ፍላጎት በዚህ መድረክ ብቻ ሳይሆን በተለያዩ መንገዶች ለመርዳት ስላላቸው ፍላጎት ምንድን ነው የነገሩት? ምንድን ነው የታዘቡት?
አዎ ምንድን ነው የታዘብኩት? በነገራችን ላይ ድርጅቶች ሌሎችም አሉ በትንሽ በኢትዮጵያ ብዙ ሰው መርዳቱ ነው ተመሳሳይ ስራ ላይ ያሉ እና ምንድን ነው የታዘብኩት ምንድን ነው እኔ ብዙ ሰው ይሰራል ብሎ የሚያስበው ገንዘብን ነው። እኔ ደግሞ የማስበው እግዚአብሔር ይሰራል። እርዳታ ለመርዳት ለመስጀመር ከማያስፈልጉ ነገሮች አንዱና ዋንኛው ገንዘብ ነው ከማያስፈልጉ እያልኩ አይደለም ያልኩት። እና ብዙ ሰው የሚያስበው ገንዘብ ከሌለ ስራ አይሰራም ነው። መርዳት የሚችሉትም ሀብታሞች ወይ ፕሮፌሰር ሳይንቲስቶች ናቸው ብሎ ነው የሚያስበው። ግን እግዚአብሔር ይሰራል በቃ። ስለዚህ ያየሁት ነገር ምንድን ነው እግዚአብሔርን ኃይል በመቄዶንያ ላይ አይቻለሁ። ይሰሩ የተባሉ የተናቁ ሰዎች ትልቅ ከተባሉ ሰዎች እግዚአብሔር በእነዚህ ላይ አድሮ እንደሚሰራ አይቻለሁ። እና ይህንንም ልሻርኩበት ምንድን ነው የኛ ድርጅት በአብዛኛው በበጎ ፈቃድ ላይ የተመሰረተ ነው። እና ብር ባይኖራቸውም በጉልበታቸው ሙያቸውም የብዙ ሰዎችን ህይወት ለመለወጥ እንግዲህ በዚህ በስምንት አመት ታሪኩ ጊዜ ውስጥ ከሁለት ሺህ ሰዎች በላይ መለወጥ ምክንያት ሆናል። በተለይ ደግሞ አሁን ኢትዮጵያ ውስጥ ቴሌኮም እጅግ አድርጌ እያመሰገንኩኝ 8161 የሚባል ሾርት ኮድ ሰጥቶናል። እንደውም በዚህ አጋጣሚ ስ ሁላችሁም ኢትዮጵያ ይህን የምትከታተሉ አንድ ስልካችሁ የምታወጡ እና 8161 ላይ ኦኬ ብላችሁ ብትልኩ በየቀኑ አንድ ብር ትረዳላችሁ እና 8161 ላይ ኦኬ ብሎ መላክ ነው እና ሌሎችም ሰዎች አስተባብሩልን የምታውቋቸውም ሰዎች ጓደኞቻችሁ ቢያንስ ቢያንስ 10 ሰው አባሎች አስደረጉ እነሱ ደግሞ ሌላ 10 እያደረጉ እነዚህ እያደረጉ ምንም ብር የሌላቸው ሰዎች እየረዱ ነው ያሉት እና ሰውን ለመርዳት ሰው መሆን በቂ ነው ነው እንግዲህ የመቄዶንያ ዋናው ሰውን ለመርዳት ሰው መሆን በቂ ነው።
ሰው ለመርዳት ሰው መሆን በቂ ነው ብለዋል። በእርግጥም በቂ በእርግጥም አሳማኝ ወይም መግባባት የሚቻል ሀሳብ ይመስለኛል። አቶ ቢኒያም ይህን ቃለ ምልልስ በምናደርግበት ሰዓት ቀደም ብዬ እንደጠቆምኩት እዚህ ዋሽንግተን ዲሲ ነው የሚገኙት። ተከታይ ጥያቄን ከማንሳቴ በፊት የመጡት በዚህ ፕሮግራም ምክንያት ነው? ሌላ ምክንያት ይኖር ይሆን? ስለ ጉዞ በመጠኑ ይንገሩኝ።
አዎ ጉዞ እንግዲህ የተለያዩ አላማዎች አሉት። አንደኛው እግረ መንገድ ፈንድሬዝም ለማድረግ ሕክምናም ለመሞከር እርግጥ ሕክምና ያድን ያህል ብዬ አላስብም እና ፈንድሬዚንግም ለማድረግ
ተስፋ አድርጋለሁ የድጋፍ ማሰባሰቡ ፕሮግራም እንደሚሳካ። ከስነ ስርዓቱ በኋላ መልሰን የምንገናኝበትን ቀጠሮ ለመያዝ ያህል ያደረግነውን ቃለ ምልልስ በአካል ተገኝተው የስራችሁን ጠባይ ምናልባትም ሌሎችን እንዲያነሳሳ ስለ ስራዎቻችሁ ስለ ጅምሩ ጨምሮ እንወያያለን። ለአሁኑ ግን ለጊዜው አመሰግናለሁ። መልካም ጤና እመኛለሁ። እግዜር ይስጥልኝ።
እኔም በጣም በጣም አመሰግናለሁ አሉላ። እግዜር ይስጥልኝ።
ሁለተኛውም በዛሬው ዕለት የተከናወነ ስነ ስርዓት ነው። ቀደም ብዬ የጠቆምኩት መጽሐፍ ደራሲ ናቸው እንግዳችን። Ascending to Heaven የመጽሐፉ ርዕስ ነው። የኢትዮጵያን ጥንታዊ አብያተ ክርስቲያናትና ገዳማት ግሩም የፎቶግራፍ ምስሎች አክሎ የሚተርከው በልማድ እንደሚባለው የቡና ጠረጴዛ መጽሐፍ ነው። ደራሲው አቶ እሱ ባለው ማዛ ናቸው።
አቶ ስዋሎ ማዓዛ በቅድሚያ እንኳን ደህና መጡ ወደ አሜሪካ ድምጽ ራዲዮ።
በጣም ነው ማመሰግነው አቶ አሉላ። በጣም የሚገርመው ነገር የዛሬ 7 አመት በፈረንጆች 2012 እዚህ ሰዓት እዚህ ነበርኩኝ። አሁን ደግሞ የሚገርመው ባበሻ 2012 ሊሆን ሲል ተመልሼ እዚህ መጥቻለሁ። በጣም ደስ ብሎኛል።
በጣም ግሩም ነው። የመጽሐፉ ይዘትና እንዴት ይሄ መጽሐፍ ተጻፈ የሚባለው የሚያጓጓውን ያህል ቀጠሮ የተሰጡን ነው የሚመስለው። ከ7 አመት በኋላ በጣም መጽሐፍ አበዙ ሊባሉ ይችላሉ። 3ኛ መጽሐፎ ነው ይሄ?
ትክክል፣ 3ኛ መጽሐፌ ነው። ከመጀመሪያው መጽሐፍና ከዚህኛው መጽሐፍ መካከል አዲስ አበባ ዘ ኒው ፍላወር ኦፍ አፍሪካ የሚል መጽሐፍ አውጥቼ ነበር። በ2015 በአውሮፓውያኖች አቆጣጠር ነበር።
ከመጨረሻው መጽሐፎ በኋላ 7 አመት ሳይሆን 4 አመት ነው።
ትክክል።
ግሩም። ስለዚህ መነሻ የሆነን ይህ መጽሐፉ በዛሬው ዕለት በቨርጂኒያ የስፕሪንግፊልድ ከተማ ኢትዮጵያውያን በተሰባሰቡበት የመጽሐፉ ይዘት ብዙዎችን ይጋብዛል። በተለያየ መንገድ ስሙ ራሱ የሚያሳብቀው ነገር አለ። ምን ማለት እንደሆነ በዚህ በትውውቅ ፕሮግራም ላይ ቢገልጹልኝ። አሰንዲንግ ቱ ሄቨን፣ ወደ ገነት ምንጥቅ እንደማለት ይመስላል። እስኪ ይንገሩን።
ትክክል ትክክል። እንደውም በጣም የሚገርመው ነገር አንድ ጓደኛዬ እንደ አንድ የሚያስቅ ነገር ብሎኝ ነበረ። ፈረንጆች መንኮራኩር የላኩ ያጡትን ሄቨን አንተ ኢትዮጵያ ውስጥ ገዳማት ውስጥ አገኘኸው ወይ ብሎ አስቆኝ ነበር። ይህን ያልኩት ግን ሰንዲንግ ቱ ሄቨን ያልኩት በየቤተ ክርስቲያኑ በየገዳማቱ ዛፍ ውስጥ ዳቤ እየበሉ ቋርፍ እየበሉ ሙሉ ህይወታቸውን በጸሎት የሚያሳልፉ ሰዎችን አስቤ ነው። አባቶችና እናቶችን አስቤ ነው። እነዚህ ሰዎች እያየናቸው እየነካናቸው፣ ነገር ግን በሀሳብ ርቀው ከኛ ርቀው ያሉ እናትና አባቶች ነው።
እዛ የሩቅ ዓለም ገብተዋል ነው የምትለን?
ትክክል ትክክል። ስለዚህ ነው የመጽሐፉን ርዕስ የአሰንዲንግ ቱ ሄቨን ብዬ የፈቀድኩት።
ግሩም ነው። ምጥን የማስታወቂያ ዝግጅት ነው ከተናገሩት ለመከተል። ይሄ መጽሐፍ በኢትዮጵያ የተለያዩ ገዳማትን ተዘዋውረው ነው ይሄን መጽሐፍ ያዘጋጁት። ከዚህ ቀደም እንደነበሩት መጽሐፎች ሁሉ የቡና ጠረጴዛ መጽሐፍ የሚባሉ በርካታ ድንቅ ፎቶግራፎችን የያዘ ታሪካቸውን የሚዘክር መጽሐፍ ነው። መጽሐፉ እጃቸው ላልገባ ማንም እጅ የገባ አይመስለኝም። ዛሬ ነው የተዋወቀውና የመጽሐፉን ይዘት ቅርጹን ገፋ አድርገው ያስተዋውቁ። የመጽሐፉን ይዘት ምናልባትም ወደ ኋላ ላይ ምን እንዳነሳሳው፣ ያን መንገድ ምን እንደመራው የገነት መግቢያ በሩ ከሩቅ ታይቶትም ከሆነ ይነግሩናል።
ከ52 በላይ ቤተ ክርስቲያናትና ገዳማትን አብዛኛዎቹ እንደውም ከአንድ ድንጋይ ተፈልፍለው የተሰሩ ቤተ ክርስቲያናትን ያካተተ ነው። እንግዲህ የመጽሐፉን ይዘት ለመናገር ያህል ካለፈው ካሳተምኳቸው መጽሐፎች 160 ገጾች ያሉት መጽሐፍ ነው። ይህንን ለየት የሚያደርገው ሁሉም ከ52 በላይ ቤተ ክርስቲያናትና ገዳማትን አብዛኛዎቹ እንደውም ከአንድ ድንጋይ ተፈልፍለው የተሰሩ ቤተ ክርስቲያናትን ያካተተ ነው። ጉዞው እንደምታስበው በጣም ረጅምና በጣም አድካሚ ጉዞ ነበር። ነገር ግን በይሄርንባቸው በኩል የምናያቸው አንዱ ከአንዱ የበለጠ የሚያስገርም ስለነበረ ጉዞውን አቅሎት የመጽሐፉን ይዘት እንደዚህ በ160 ገጾች ቆንጆ አድርጎ እንዲወጣና ቆንጆ ሆኖ እንዲታተም አድርጎታል።
ግሩም። አቶ ስባለው፣ ቀደም ብዬ እንደጠቆምኩት ለትውውቅ ያህል ነው ዛሬ ያገኘነው። የመጽሐፉ ምረቃ ቀን እንደመሆኑም ሩጫ እንዳለበት እገምታለሁ። መልሼ እንደማገኘት ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ
ግብዣ። እኔም በጣም ነው የማመሰግነው አቶ አሉላ። Para
አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ይልቁንም ደግሞ የአዲሱን ዓመት መንፈስ የአዲሱን ዓመት ስሜት ተከትሎ ይበጃል ምትሏቸውን በምትመለከቷቸው ጉዳዮች ላይ ያሏችሁን አስተያየቶች እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን የቀረን ውድ አድማጮች የዛሬውን አሁን በዚሁ ማጠናቀቃችን ነው። ለደህና አደሩ ስንብት ታዲያ ከማጠቃለያ ዜናው ንባብ በኋላ መለሳለሁ። መልካም በዓል እንቁጣጣሽ ዘመንሽ ይባረክ ይላል። ቅድስቲቷ ኢትዮጵያ ዛሬ በልደትሽ ጉዳይ አለ የሚያዋየን ስላንቺ ልጆች አልተሰናበትኩም አድማጮች፣ ለሌላ የአውደ ዓመት ዜማ ጥቂት ደቂቃዎች ያገኙ ይመስለኛል። አበባ እየሆሽ ነው ተከታዩ ስልት። አስቴር አወቀ
አሉላ ከበደ ግሩም የአዲስ አመት ዝግጅት ነበር። እናመሰግናለን። መልካም አዲስ አመት ይሁንላችሁ። የተከበራችሁ አድማጮች፣ አጫጭር የማጠቃለያ ዜና ላሰማ። የድሬዳዋ አስተዳደር ፖሊስ 146 ኪሎ ግራም የሚመዝን ካናቢስ አደንዛዥ እጽ ማስወገዱን አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አፍጋኒስታን ውስጥ በሽብርተኛው ቡድን በታሊባን የሚፈጸሙ ጥቃቶች በመቀጠላቸው የተነሳ ከቡድኑ መሪዎች ጋር ሊያደርጉት የነበረውን የሰላም ንግግር መሰረዛቸው ትክክለኛ ውሳኔ ነው ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናገሩ። የአፍጋኒስታኑ ታሊባን ፕሬዚደንት ትራምፕ የወሰዱትን ውሳኔ አውግዟል። በብዙ ሺዎች የተቆጠሩ የሆንግ ኮንግ አፍቃሪ ዲሞክራሲ ሰልፈኞች ዛሬ እሁድ በዛ በሚገኘው የዩናይትድ ስቴትስ ቆንስላ ደጃፍ ሰልፍ አካሂደዋል። ፕሬዚደንት ዶናልድ ትራምፕ ከተማችንን ነጻ ያውጡልን ብለው ለመጠየቅ እንደሆነ አስታውቀዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። መልካም አዲስ ዓመት፣ መልካም ምሽት።